ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
This drought is massive. It is the worst drought in 50 years in most of this country.
ድርቁ ከፍተኛ ነው። በአብዛኛው የአገሪቱ አካባቢዎች ባለፉት 50 ዓመታት ካጋጠሙት ሁሉ የባሰ ነው።
የዩናይትድ ስቴትስ የዓለም አቀፍ ተራድኦ ድርጅት USAID የውጭ አጣዳፊ እርዳታ ፕሮግራም ዲሬክተር ጀረሚ ኮናንዳይክ ናቸው። በኢትዮጵያ የተከሰተው ድርቅ ያስከተለውን የምግብ እጥረት ለማሟላትና ዜጎችን ለመርዳት የዘጠና ቀን የግንዛቤ ማስጨበጫ ዘመቻ ዛሬ ተጀምሯል። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችን ማካተናል። አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ረቡዕ መጋቢት 14 2008 ዓመተ ምህረት አስተናጋጆች አሉላ ከበደና
ሰለሞን ክፍሌ እንሆናለን። አሁን ዜናዎቹን እናስቀድማለን። በኢትዮጵያ ለደረሰው ድርቅ የገንዘብ ድጋፍ ለማስገኘት የሚያስችል የዘጠና ቀናት የግንዛቤ መፍጠሪያ ዘመቻ ዛሬ መጀመሩን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ አስታውቋል። ድርቁ አስከፊ መሆኑን የገለጸው ቢሮ ለ10.2 ሚሊዮን ዜጎች ያስቸኳይ ጊዜ የምግብ እርዳታ ለማቅረብ የሚያስፈልገው ገንዘብ በተሟላ ሁኔታ ለመገኘቱንም አስታውቋል። ሰሞኑን የድርቁን አካባቢዎች የጎበኙት የዩናይትድ ስቴትስ ከፍተኛ የልማት ተራድኦ ባለስልጣን የወቅቱ ድርቅ ከ1977ቱ የከፋ መሆኑን ገልጸዋል። ምላሹም ፈጣን መሆን እንዳለበት አስገንዝበዋል። ይህን ዜና አብይ ርዕስ በስፋት ይመለስበታል።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬው ዕለት ከአርጀንቲናው አቻቸው ማውሪሲዮ ማሲሪ ጋር ተገናኝተው በሁለቱ ሀገሮች መካከል ስላለው ግንኙነት መነጋገር ይዘዋል። ሚስተር ኦባማ ለሁለት ቀናት ጉብኝት ቦነስ አይረስ አውሮፕላን ማረፊያ የደረሱት ማልደው ሲሆን ዕለቱ በዚያች ሀገር ውስጥ ከአርባ ዓመታት በፊት በዩናይት ስቴትስ ከተደገፈው የመንግስት ግልበጣ ጋር ተገጣጥሟል። ትላንት በብራስልስ የደረሰውን የሽብር ጥቃት ተከትሎ በዋና ከተማዋ ቦነስ አይረስ የጸጥታ ጥበቃው የተጠናከረ መሆኑም ተዘግቧል። በአንዳንድ ስፍራ የባቡር አገልግሎቶች እንዲቋረጡ የተደረገ ሲሆን ኦባማ በሚጎበኛቸው አካባቢዎች ያሉ መንገዶችም ታጥረዋል። ባለፈው ህዳር ስልጣን የተረከቡት ፕሬዚዳንት ማሲሪ ከዋሽንግተን ጋር ጠንካራ የምጣኔ ሀብት ግንኙነት ለመፍጠር እንደሚፈልጉ ጠቁመዋል። ዛሬ ከምሽ ሁለቱ መሪዎች በራት ግብዣ ወቅት ንግግር ያደርጋሉ ተብሎም ይጠበቃል።
ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ደግሞ በክሬምሊን ቤተ መንግስት በዩክሬንና ሶሪያ የቀውስ ሁኔታዎች ላይ ከሩሲያው ፕሬዚደንት ቭላዲሚር ፑቲንና ከውጭ ጉዳይ ሚኒስትሩ ሴርጌይ ላቭሮቭ ጋር ለመነጋገር ሞስኩ ይገኛሉ። መሪዎቹ ውጭ ጉዳይ ሚኒስትር ኬሪ በቤልጂክ ህዝብና በአጠቃላይ በአውሮፓ ላይ የተቃጣ ነው ሲሉ ስለገለጹት ስለ ትላንቱ አሸባሪዎች በብራስልስ ስላደረሱት ጥቃትም ሊወያዩ ይችላሉ ተብሏል። አንድ ከሚስተር ኬሪ ጋር በጉዞ ላይ ያሉ ከፍተኛ የውጭ ጉዳይ መስሪያ ቤት ባለሥልጣን ለጋዜጠኞች ሲናገሩ ሚስተር ኬሪ የብራስልሱን ጥቃት የሚያዩት የነውጠኛው እስላማዊ መንግስት ቡድን ከጋረጠው አጠቃላይ ስጋት ጋር ነው ብለዋል። በቤልጂግ ዋና ከተማ ውስጥ ለደረሱት ፍንዳታዎች ቡድኑ ኃላፊነት ወስዷል።
በዩናይት ስቴትስ ለፕሬዚዳንትነት እየተካሄደ ባለው የምርጫ ውድድር ትላንት የሁለቱ ፓርቲዎች ቅዳሜ ተፎካካሪ እጩዎች አሸንፈዋል። ሪፐብሊካኑ ዶናልድ ትራምፕ የቴክሳሱን ቴድ ክሩዝን ከ20 በላይ ነጥብ በማግኘት በቀላሉ ያሸነፉት በአሪዞና ሲሆን የ58ቱንም ተወካዮች ድምፅ ጠቅልለው ወስደዋል። ክሩዝ በዩታ በግማሽ በላይ ድምፅ አሸንፈው የ40 ተወካዮችን ድምፅ በመሰብሰብ አንሰራርተዋል። ዲሞክራቷ ሂላሪ ክሊንተን አሪዞና ላይ የሳንደርስን ያሸነፉት በከፍተኛ የድምፅ ብልጫ ነው። ዶናልድ ትራምፕ አስፈላጊውን 1237 የተወካዮች ድምፅ በማግኘት ለፕሬዚዳንትነት የሪፐብሊካን ፓርቲውን ወክለው በእጩነት እንዳይቀርቡ ለመከላከል የኦሃዮ አስተዳዳሪ ጃን ካሲች እና ሴናተር ቴድ ክሩዝ ከባድ ጥረት መያዛቸው ይታወቃል። ይህን ዜና አስመልክቶ በሁለተኛው አጋማሽ የሚቀርበው መደበኛው ዲሞክራሲ በተግባር ሰፋ ያለ ማብራሪያ ይዞ ይቀርባል።
አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የቤልጂግ ባለሥልጣናት ትላንት በአውሮፕላን ማረፊያና ባቡር ጣቢያ ለደረሱና ለ31 ሰዎች ሕይወት መጥፋትና ሌሎች 271 መጎዳት ምክንያት ሊሆኑ የአሸባሪ ጥቃቶች ኃላፊ ነው ተብሎ የሚታመነውን ሰው ለማግኘት ፍለጋ ቀጥለዋል። በጥቃቱ ወቅት አጥፍተው የጠፉት ሁለቱ ወንድማማቾች ሐሊድና ብራሂም ኤል ባካሩይ የሚባሉ መሆናቸውን የሀገሪቱ የፌዴራል አቃቤ ሕግ ፍሬድሪክ ቫን ሉ አረጋግጠዋል። በአቃቤ ሕጉ መግለጫ መሰረት ሐሊድ አጥፍቶ የጠፋው ማልቤክ በተባለው ባቡር ጣቢያ ላይ ነው። ፖሊስ አውሮፕላን ማረፊያ ውስጥ በሲሲቲቪ አማካይነት ስለታዩት ሁለት ሌሎች ሰዎች ማንነት ግን እስካሁን ማረጋገጫ አልሰጠም። የፌዴራል አቃቤ ሕጉ ፍሬድሪክ ቫን ሉ እንዳስረዱት ከሆነ አንደኛው አጥፍቶ ጠፊ በአንድ አውሮፕላን ማረፊያ ውስጥ በሚገኝ የቆሻሻ ማጠራቀሚያ ውስጥ የተወው ኑዛዜ ተገኝቷል። ፖሊስ በተጨማሪም አንድ መኖሪያ ቤት ላይ አሰሳ ባደረገበት ወቅት ብዛት ያላቸው ፈንጂዎች፣ መለኮሻዎችና አንድ ሻንጣ ሙሉ ምስማር ማግኘቱንም አቃቢ ሕጉ አብራርተዋል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። ቀደም ካለው ዜና ጋር በተያያዘ ዩናይትድ ስቴትስ አገሪቱ ሽብርተኝነትን ለመዋጋትና ለመከላከል የሚያስችሏትን መረጃዎች፣ አቅምና ቴክኖሎጂ እንዲሁም ሌሎች ማናቸውም እርዳታ ለቤልጅግ ባለስልጣናት ለመስጠት ዝግጁ ናት ሲሉ ምክትል ፕሬዚዳንት ጆ ባይደን ዛሬ አስታወቁ። ባይደን ይህን አስተያየት የሰጡት በዋሽንግተን የቤልጅግ ኤምባሲ ባዘጋጀው የሀዘን መግለጫ ደብተር ላይ ፊርማቸውን ለማኖር በተገኙበት ወቅት ነው። በብራስልስ ደግሞ የፈረንሳዩ ጠቅላይ ሚኒስትር ማኑኤል ቫልስ ሲናገሩ የአውሮፓ ፓርላማ የባቡር መንገዶችን ስም ዝርዝር ለየሀገሮቹ ማስተላለፍ የሚያስችል ሕግ እንዲያጸድቅ ጥሪ አቅርበዋል። በቫቲካን ደግሞ አቡነ ፍራንሲስ ለሽብር ሰለባዎቹ የተደረገ የጸሎት ስነ ስርዓት መርተዋል።
የአረና ትግራይ ሕዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ዛሬ ጠዋት በፓርቲው ጽህፈት ቤት የሚገኙ የቆዩ ሰነዶችና ቆሻሻ በማቃጠል ላይ እያሉ በልዩ ኃይል ፖሊሶች መቀሌ ከተማ ውስጥ ለአምስት ሰዓታት ታግተውና ታስረው መቆየታቸውን ለአሜሪካ ድምፅ ተናግረዋል። ፖሊስ በበኩሉ የታሰረም ይሁን የተያዘ ሰው የለም ብሏል። የትግርኛ ዝግጅት ክፍል ባልደረባ ገብረ መድህን አቶ አምዶምን አነጋግሯል። ጽዮን ግርማ ታቀርበዋለች።
የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ዛሬ ጠዋት አምስት ሰዓት አካባቢ መቀሌ ከሚገኘው የአረና ትግራይ ጽህፈት ቤት ቢሯቸው የቆዩ ሰነዶችን ለማስወገድ ራቅ ያለ ቦታ ሄደው በማቃጠል ላይ ያሉ በልዩ ኃይል ፖሊስ ለአምስት ሰዓታት ያህል መታሰራቸውንና መታገዳቸውን ይናገራሉ።
አምስት ሰዓት አካባቢ ነው ያገቱን። ከዛ እስከ ስምንት ሰዓት ተኩል መስታ ቆይም ቆይተው የሐወልቲ ለከተማ ፖሊስ ጽህፈት ቤት ኃላፊዎች መጥተው ወሰዱኝ ወደ ፖሊስ ጣቢያው።
የልዩ ኃይል ፖሊሶች ለእገታው በምክንያትነት የገለጹላቸው ለማቃጠል ማን ፈቀደላችሁ የሚል እንደሆነ አቶ አምዶም ገልጸው፣ ማንም ሰው ከአደጋ ተጠንቅቆ ወረቀቶችንም ሆነ ቆሻሻ ነገሮችን ማቃጠል ይችላል ይላሉ።
ማንም ሰው ከአደጋ ተጠንቅቆ ወረቀቶችንም ሌሎች ቆሻሻ ነገሮች ማቃጠል ይችላል። የተለመደ ነገር ነው። አዲስ ነገር አይደለም። ብዙም አይደለም፣ ትንሽ ነው። ቆሻሻ ነገሮች ሌሎቹ ወደ መኪና እንትኖች አሉ፣ ማህበራት አሉ፣ እነሱ ነው የሚሰጣቸው። ይሄ ግን እንዲወጣ አልፈለግነውም። መቃጠል አለበት ያልነው ነው።
ወደ ሐውልቲ ፖሊስ ክፍለ ከተማ ጽህፈት ቤት ከተወሰዱ በኋላ የተነገራቸው ነገር ተመሳሳይ እንደሆነ አቶ አምዶም ይገልጻሉ።
መጠየቃችሁ ልክ ነው። አደጋ እንዳይደርስ ነው። ስለዚህ እንደ ማንኛውም ኃላፊነት የሚሰማው ሰው ነው የተጠየቃችሁት። በሌላ ሊያዝ አይገባም ያሉን እና በዛ ነው የለቀቁት።
ማንም ሰው መጠየቅ ይችላል ያሉት አቶ አምዶም ለአምስት ሰዓታት ያህል መጉላላት ግን ተገቢ እንዳልሆነ ይናገራሉ።
በጣም ተግላልተናል ነው እንጂ መጠየቃቸው፣ እኛም ትክክለኛውን መልስ ነገርናቸው። ምንም ጉዳት ሳይደርስ በጥንቃቄ እንዳደረግ ነው አይተው
ስለዚህ ጉዳይ ማብራሪያ ለማግኘት አቶ አምዶም ታሰርኩበት ወዳሉት የሐውልቲ ክፍለ ከተማ ፖሊስ ጽህፈት ቤት መርማሪ ለሆኑት ኢንስፔክተር ሀዱሽ ደውለን ነበር። ምላሻቸውን በድምጽ ለመቀረጽ ፈቃደኛ ባይሆኑም ስለ ጉዳዩ ስንጠይቃቸው ሰው የሚታሰርበት ስነ ስርዓትና አካሄድ አለ፣ ስለዚህም የታሰረም ይሁን የተያዘ ሰው የለም ሲሉ ምላሽ ሰጥተዋል።
በመጨረሻም ዩናይትድ ስቴትስ የመን ውስጥ በሚገኝ አንድ የአልቃይዳ ማሰልጠኛ ካምፕ ላይ ባካሄደችው የአየር ድብደባ ብዛት ያላቸው አሸባሪዎች ተገድለዋል ሲል ፔንታገን ማለትም የመከላከያ ሚኒስቴር መስሪያ ቤቷ ትላንት አስታውቋል። ጥቃቱ በአረቡ ሰላጤ የአልቃይዳ እንቅስቃሴ ላይ ከባድ በትር በማሳረፉ የመንን እንደ መጠለያ በመጠቀም በዩናይትድ ስቴትስ ዜጎች ላይ ሊያደርስ የሚችለውን ስጋት ያስወግዳል ሲልም አስረድቷል። የፔንታገን ቃል አቀባይ አክለውም የተወሰደው እርምጃ የሚያሳየው አልቃይዳን በማሸነፍና ቡድኑ በየትም ስፍራ መጠለያ እንዳያገኝ ለማድረግ ያለንን ቁርጠኝነት ያረጋግጣል ብለዋል። ጥቃቱ በተፈጸመበት ወቅት ከሰባ በላይ አሸባሪዎች ካምፕ ውስጥ በስልጠና ላይ እንደነበሩና የአየር ጥቃቱ በትክክል ምን ያህል ጉዳት እንዳደረሰ ደግሞ ለማወቅ ባለሙያዎች አሁንም እየመረመሩ መሆናቸውን ቃል አቀባዩ ጨምረው አስረድተዋል። ከወዲሁ የተገኙ ውጤቶች ግን በደርዘኖች የሚቆጠሩ የአልቃይዳ አባላት መገደላቸውን ያሳያሉ ሲሉ አብራርተዋል። የዩናይትድ ስቴትስ ባለሥልጣናት ከአልቃይዳ ጋር ግንኙነት ካላቸው አሸባሪ ቡድኖች ውስጥ በአረቡ ሰላጤ የየመኑ ቅርንጫፍ ከሁሉም አደገኛ ነው ይላሉ። ይህ ቡድን በዚያች ሀገር የሚካሄደውን ውጊያ ትርምስና የፖለቲካ ቀውስ በመጠቀም መሬት ሲቀራመትና የሽብር ጥቃት ሲያደርስ ይታያል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማለን።
በኢትዮጵያ የተከሰተው ድርቅ ያስከተለውን የምግብ እጥረት ለማሟላትና ዜጎችን ለመርዳት የ90 ቀናት የግንዛቤ ማስጨበጫ ዘመቻ ተጀምሯል። የሰብአዊ እርዳታ አቅራቢ ድርጅቶች በዛሬው ዕለት ይፋ ያደረጉት ይህ ዘመቻ ሕይወትን ለማዳን የሚደረጉ ጥረቶች ቀዳዳ የበዛባቸውና አጣዳፊ መሆናቸውን ተመልክቷል ይላል። የተባበሩት መንግስታት ድርጅት ኦቻ ባወጣው መግለጫ የነፍስ አድን ስራው እስከ ሰኔ ወር ይዘልቃልም ተብሏል። ለዚህም አስቸኳይ የገንዘብ እርዳታ ያስፈልጋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አጠናቅሯል።
የበልግ ዝናብ መጥፋት ኤልኒኖ ካስከተለው የክረምቱ ድርቅ ጋር ተዳምሮ የኢትዮጵያን የምርት ወቅቶች አስተጓጉሏል። ተፈጥሮን ጠብቀው ዝናብ ተማምነው የሚያድሩ አርሶ አደሮች አርብቶ አደሮችም የማይቋቋሙት ድርቅ አጋጥሟቸዋል። 10.2 ሚሊዮን የሚሆኑትም እርዳታ ለመጠበቅ ተገደዋል። ባለፈው ታህሳስ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ እንዳመለከተው የነዚህን ዜጎች ፍላጎት ለአንድ ዓመት ለማሟላት የሚያስፈልገው የገንዘብ መጠን 1.4 ቢሊዮን ዶላር ወይም 25 ቢሊዮን ብር ነው። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዛሬ እንዳስታወቀው ታዲያ ይህ ገንዘብ በተሟላ ሁኔታ አልተገኘም። የተፈጠረውን ክፍተት ለመሙላትም ነው ዘመቻ የተጀመረው። የሰብአዊ እርዳታ አጋሮች ለዘጠና ቀናት የሚቆይና ለኢትዮጵያ ድርቅ ተጨማሪ ምላሽ ለመስጠት አስቸኳይ ድጋፍ እንደሚያስፈልግ የሚያስገነዝብ ዘመቻ ጀምረዋል ይላል መግለጫው። ዘመቻው የተጀመረው ከድርቁ ከፍተኛነትና አስከፊነት ጋር የሚመጣጠን ድጋፍ እንዲደረግ ለመቀስቀስ መሆኑን በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ ተናግረዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የውጭ አደጋ ድጋፍ ቢሮ ዳይሬክተር ጀርሚ ኮኒንዳይክ ድርቁ ከ1977ቱ የከፋ መሆኑን ተናግረዋል።
This drought is massive. It is the worst drought in 50 years in most of this country.
ድርቁ ከፍተኛ ነው። በአብዛኛው የአገሪቱ አካባቢዎች ባለፉት 50 ዓመታት ካጋጠሙት ሁሉ የባሰ ነው። ወደ ትግራይ በሄድንበት ወቅት በህይወታቸው አይተውት የማያውቁ ብዙ ሁኔታዎች በ1977 ዓ ም ከነበረውም የከፋ እንደሆነ ከተናገሩ በርካታ ሰዎች ጋር ተወያይተናል። ይህም ሆኖ ግን የሚያስከትለው ውጤት እንደ 77ቱ መሆን እንደሌለበት እናውቃለን። ለዚህ ምክንያቱ በቅድሚያ ይህ ድርቅ እንደሚመጣ እናውቅ ነበር። የዩናይትድ ስቴትስ መንግሥትና ለጋሽ አጋሮቻችን በሚሰጡት ምላሽ ላይ ሲዘጋጁ ነበር። እኛም ካለፈው በጋ ጀምሮ የዩናይትድ ስቴትስን ድጋፍ መጠን መጨመር ጀምረናል። ባለፈው ወር ደግሞ የአደጋ ድጋፍ ምላሽ ቡድን የላክን ሲሆን ድጋፋችንን ከፍ እናደርጋለን እና ምንም እንኳ ይህ ድርቅ የበለጠ የከፋ ሊሆን ቢችልም እንደዚህ አይነቱን ሁኔታ ከመቋቋም አንጻር ከሰላሳ ዓመታት በፊት ከነበረው እጅግ የተሻለ ብቃት አለን።
የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 10.2 ሚሊዮን ዜጎች በተጨማሪ የከፋ የምግብ አቅርቦት ችግር ያለባቸውና PSNP ወይም ፕሮዳክቲቭ ሴፍቲ ኔት በሚባለው የምግብ ፕሮግራም የሚረዱ ወደ 8 ሚሊዮን ኢትዮጵያውያን ይገኛሉ። ሚስተር ኮኒንዳይክ ግን የፕሮግራሞቹ ጎን ለጎን መካሄድ በድርቁ የእርዳታ ስራ ላይ ተጽዕኖ እንደማያሳድር አብራርተዋል።
In terms of the coordination between the PSNP and the emergency food aid, I think it's pretty good. You know, the PSNP has a very clear target.
አምራች ወይም ፕሮዳክቲቭ ሴፍቲ ኔት ወይም በምህፃር PSNP በሚባለው የምግብ አቅርቦት ፕሮግራምና በድርቁ የምግብ እጥረት ለተደቀነባቸው የአስቸኳይ ጊዜ የምግብ እርዳታ ፕሮግራም መርሃ ግብር መካከል ያለውን ቅንጅት በተመለከተ በጥሩ ሁኔታ ያለ ይመስለኛል። የምግብ አቅርቦት ፕሮግራሙ ሊደርሳቸው የሚገቡና የሚያነጣጥርባቸው የህብረተሰብ ክፍሎች አሉ። ይህ በደንብ ተቀምጧል። በድርቁ ለተጎዱ የሚደረገው ያስቸኳይ የምግብ እርዳታ ስርጭት ከዚያ የተለየ ነው። ኢላማ የሚያደርገውም ሌሎች የህብረተሰብ ክፍሎችን ነው።
ዛሬ በተጀመረውና እንደ አውሮፓውያን አቆጣጠር ሰኔ 20 በሚጠናቀቀው ዘመቻ ምን ያህል ገንዘብ ለማሰባሰብ እንደታቀደ በመግለጫው አልተብራራም። እስካሁን ከመንግስትና ከአጋሮች የተገኘው 758 ሚሊዮን ዶላር መሆኑ ግን ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ትንታኔ ወደሚቀርብበት ክፍለ ጊዜ እንሸጋገር። በዛሬ ዕለት በመቀሌ ከተማ የባጃጅ ሹፌሮች የሥራ ማቆም አድማ መጥተዋል። በከተማይቱ የመጓጓዣ አገልግሎት በስፋት የሚሰጡት ባለ ሦስት እግር ሞተር ቢሲክሌቶች ዛሬ በመቀሌ ጎዳናዎች አይታዩም ይላል ግርማይ ገብሩ ከትግራይ ባደረሰን ዘገባ።
ዛሬ መጋቢት 14 በመቀለ ከተማ አገልግሎት በመስጠት ላይ የነበሩ ባጃጆች በመቱት የሥራ ማቆም አድማ ምክንያት በከተማዋ ይሽለኮለኩ የነበሩት ባጃጆች እንደ ወትሮው አይታዩም። ለዚህ የሥራ ማቆም አድማ ምክንያት የሆነው ባጃጆች በስምሪት እንዲሰሩ የሚሰሩበት መለያ ወይም ደግሞ ታፔላ እንዲለጥፉ የሚያስገድድ ሕግ በመቃወማቸው እንደሆነ ተገልጿል። ባለባጃጆች ይህንን መመሪያ እኛን አይጠቅመንም ይላሉ። የሚመለከታቸው የመንግስት አካላትም እንዲያነጋግሩንና ችግሮቻችንን ገልጸን በውይይት እንዲፈታልን እንፈልጋለን ብለዋል አስተያየት ሰጪዎቹ።
ታርጋ መፍታት ጀምረዋል የሚል ኢንፎርሜሽን አለ። ዛሬ ለምን ታቤላ ተወስድም ተብሎ ማለት ነው። ማቆም ያሰብነው ነገ ነበር፣ ግን ዛሬ እንደዛ ጀመረ ሲባል ጠዋት የወጣ ባጃጅ እንዳለ ወደ ቤቱ ተመልሷል። ስለዚህ የሚመለከተው አካል እንዲያይልን የምንፈልገው እኛ መስራት ካለብን መስራት አለብን። ህዝቡ ማገልገል ነው ዋና አላማችን፣ በኮንትራትም ይሁን በመስመርም ይሁን እኛ መስራት የምንፈልገው። ግን አንዳንድ የሚወጣ ህግ ያልተጠና እንደ ዜጋ የማንቆጠርበት አካሄድ አለ። በሚዲያ የሚናገሩት ነገር በጣም ያሳዝናል። ተስማምተናል ይላሉ፣ ግን አልተስማማንም። ከህዝብ ሊነጥሉን አንዳንድ የሚናገሯቸው ነገሮች አሉ። እኛ ግን ሰርተን ምንበላ በሀገራችን ውስጥ ያለው ሁኔታ ተጠቅመን ራሳችን መለወጥ አለብን ማሻሻል አለብን ብለን ለመስራት ከተነሳ ለምን በህጉ መሰረት በትክክለኛው አካሄድ ሌላ ነገር ያመጣሉ? ይሄ ጥያቄያችን ነው፣ መፍትሄ እንፈልጋለን።
በመቀለ ከተማ የኮንስትራክሽን የመንገድና ትራንስፖርት ጽህፈት ቤት ኃላፊ የሆኑት አቶ መሐሪ ገብረ ህይወት በከተማዋ ተፈጠረ ስለተባለው የስራ ማቆም አድማ መረጃ እንደሌላቸው ተናግረው፣ ቢሆንም የባጃጅ ባለቤቶችና አሽከርካሪዎች የመንግስት ህግና ደንብ እንዲያከብሩ ጽህፈት ቤታቸው እየሰራ እንዳለ ገልጿል።
አሁን መጀመሪያ የስራ ማቆም አድማ አድርገዋል የሚለው እስካሁን የደረሰን መረጃ የለም። አድማ አድርጎ በከተማ የፈጠረው ችግርም የለም። ከራሳቸው የማህበሮች አባሎች ጋር እየተነጋገሩ ሊሆን ይችላሉ። ከዛ ውጭ በመቀለ ከተማ በትራንስፖርቱ የተፈጠረ ምንም ችግር የለም። የእኛ ጽህፈት ቤት በህግ ነው የሚመራ። ትራንስፖርት ነው የራሱ አሰራር፣ ህግ የራሱ ደንብ አለው። ስለዚህ በደንብና በስርዓት መሰረት ወደ ስርዓት ግቡ ነው። ከህግ ውጭ ሆኖ ህብረተሰብም ማገልገልም አይቻልም። ለራሳቸው ግልጋሎት የሚሰጡም የራሳቸው ጥቅም ሊጠበቅ አይችልም። ስለዚህ የኛ ጽህፈት ቤት ስርዓት ባለው በትራንስፖርት ህግና ደንብ መሰረት ስርዓት ይዘው እንዲያገለግሉ ለራሳቸውና ለህብረተሰባቸው በቂ የሆነ የተጠቃሚነት ደረጃቸውን እንዲያሳድጉ ነው እምነታችን ማለት ነው።
አብዛኛዎቹ የባጃጅ አሽከርካሪዎች ያሳሰባቸው ጉዳይ መለያ ወይም ደግሞ ታፔላ ለጥፎ በስምሪት በሚሰሩበት ሰዓት የኮንትራት ስራ መስራት ያስቸግረናል፣ ይኸውም በኮንትራት ምክንያት ከመስመራችን ውጭ ብንገኝ የትራፊክ ፖሊስ ሊቀጣን ይችላል ሲሉ ያላቸውን ስጋት ይገልጻሉ።
ታፔላ መለጠፉ ብቻ አይደለም እኮ እኛ የተቃወም ነው፣ ግን ከታፔላ ውጭ ሌላ ቦታ ላይ ከተገኘ ትራፊክ ፖሊሶች እንደፈለጉት ያደርጉሃል። ከታፔላ ውጭ ሌላ ቦታ ላይ ከተገኘ እርምጃ ይወሰደብሃል የሚል አለ። ወረቀቱን እኛ ይዘን መተናል። ከህግ ውጭ መውጣት አንፈልግም፣ ግን የሁላችን አድቫንቴጅ ተጠብቆ እኛም የምንጠቀምበት ህዝቡ የምናገለግልበት ሲቹዌሽን 10% ችግር ያለው ባጃጅ ማስተካከል ነው ወይ? ዝሆን የባጃጅ ሹፌር ቤተሰብ የሚያስተዳድር እንደዚህ አድርጎ ወደ ችግር ውስጥ መግባት? የምናስተምራቸው ልጆች አሉ፣ አሁን ችግር ውስጥ ወድቀናል። እኛ ምንድን ነው እንዴት ነው እኛ አገራችን ነው። በሀገራችን ውስጥ የተሻለ ሶሉሽን እንዲፈጠርልን ነው እንጂ እኛ ወታደሮች እኮ አይደለንም። አድርግ አድርግ አይባልም። የተሻለ ነገር ይምጣልን ነው የምንለው እንጂ በቃ እነሱ የሚሉት ሌላ፣ በተጨባጭ ያለው ግን የተሳሳተ ነገር ነው።
አቶ መሐሪ ገብረ ህይወት የኮንትራት ስራ ይከለክለናል የሚለው አስተያየት ከሀቅ የራቀ ነው፣ ኮንትራት መስራት ተፈቅዷል ይላሉ።
ከኮንትራት ጋር የሚያገናኝ የለው። ኮንትራት ሙሉ ለሙሉ እንዲሰሩ ተቀምጠዋል። ምንድነው የተደረገው? በፒክ አወር የሚባላል ምንድነው ህዝቡ የሚበዛበት ጊዜ ማለት ነው። በዛኛው ጊዜ በስምሪት እንዲያገለግሉ ብቻ ነው የተደረገው። ስለዚህ የኮንትራ ስራ ተከልክለና ነው የሚለው ከሀቅ የራቀ የተከለከለ ነገር የለም እንዳለ ነው ያለው። በመስመር ገብተው የሚያገለግሉበት ሰዓት ግን ተገድበዋል። ይሄ ማለት ምንድነው? ጧት ከአንድ ተኩል እስከ 3 ሰዓት፣ ከ6 ሰዓት እስከ 8 ሰዓት፣ ከ11 ተኩል እስከ 3 ሰዓት ያለው ጊዜ ህዝቡ በሚጨናነቅበት ጊዜ መስመራቸው እንዲሸፍኑ፣ መስመራቸው እየሸፈነ ግን የኮንትራክት አገልግሎት ካገኙ ኦፕን እንደሆነ ነው በመመሪያው የተቀመጠው።
ባጃጆች የስምሪት መለያ ለጥፈው ስራ የሚሰሩበት ቀነ ገደቡ ከነገ ወዲያ እንደሚያበቃ መንግስት ገልጿል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ።
ወደ ተከታዩ የመጽሔት ትንታኔ ርዕስ እናልፋለን። ኦሮሚያ ክልል ውስጥ በሆሮ ጉድሩ ዞን የታሰሩ ሰዎችን እንዲያቀርብ ዳኛ የሰጠውን ትዕዛዝ ፖሊስ አልቀበልም ማለቱ ተነግሯል። የተቃውሞ እንቅስቃሴውም እንደቀጠለ መሆኑን አንድ የከተማይቱ ነዋሪ ለአሜሪካ ድምፅ ገልጸዋል። የኦሮሚኛ ክፍል ዝግጅታችን ባልደረባ ናሞ ዳንዲ ያጠናቀረውን ሰለሞን አባተ ይዞ ቀርቧል።
በሆሮ ጉድሩ ዞን በአባይ ጮመን ወረዳ በፍንጫዋ ከተማ ውስጥ የመንግስት ኃይሎች ነዋሪዎችን በማዋከብ ላይ መሆናቸውን ጋዲሳ ጅራ የሚባሉ የከተማይቱ ነዋሪ ገልጸዋል። የተቃውሞ እንቅስቃሴውም እንደቀጠለ መሆኑን አቶ ጋዲሳ ለነሞዳ እንዲህ ነግረውታል።
አኩማ ቤከሙ ናኖ ኬኝ ናኖ ኦሮሚያ ቾልከበቴ ሞርሚ ኤራነከ ጅረኒ ቤከማ
ኦሮሚያ ውስጥ ሰፊ ተቃውሞ እየተካሄደ መሆኑ ይታወቃል። በዚህ የተነሳ በወረዳችን ትምህርት ቤቶች ከተዘጉ ሰንብቷል። በተለይ የፍንጫዋ ሁለተኛ ደረጃ ትምህርት ቤት አንዴ ለፈተና ገብተው ከዚያ አልተመለሱም። ሰው እየሞተ አንማርም ብለዋል። በዚህም የተነሳ የመንግስት ኃይሎች ሰውን ከገጠር እስከ ከተማ ሲደበድቡ ነበር። የታሰሩ ተማሪዎች፣ አስተማሪዎችና ነዋሪዎች አሉ። የታሰሩት እስከዛሬ ፍርድ ቤት አልቀረቡም።
ፖሊስ ሰዎቹን እንዲያቀርብ ፍርድ ቤት የጽሑፍ ትዕዛዝ ቢሰጥም ፖሊስና የወረዳው አስተዳደር ግን ትዕዛዙን ለመቀበል ፈቃደኞች ሳይሆኑ መቅረታቸውን አቶ ጋዲሳ ገልጸዋል። የሰጡት ምክንያት ፌዴራል መንግስት አደራ የሰጠን ሰዎች ናቸው፣ ማቅረብ አንችልም የሚል እንደነበረ ነዋሪው አክለው ተናግረዋል። ፍርድ ቤቱም እኛ ትዕዛዝ ሰጥተናል፣ ከዚህ በላይ የምናደርገው የለም በማለት ለቤተሰቦቻቸው መልስ መስጠቱን ገልጸዋል። የተያዙት ሰዎች የት እንደተወሰዱ እንደማያውቁም አቶ ጋዲሳ አመልክተዋል።
ሰኞ ማታ 11 ሰዓት ላይ ይዘዋቸው ሄዱ። ቤተሰቡም ሲከታተል ነበር። ወደ ሻምቡ ከተማ ወሰዷቸው። ሰዎች ከአባይ ጮመን ወረዳ ብቻ ሳይሆን ከጃርቴ፣ ከአሙሩና ከሌሎችም ወረዳዎች ከሌሊቱ 9 ሰዓት ላይ ተይዘው የት እንደተወሰዱ አይታወቅም።
አስተማሪዎቻቸው የታሰሩባቸው የፍንጫዋ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተሰልፈው የትምህርት ቤቱን ርዕሰ መምህር አስተማሪዎቻቸው የት እንዳሉ አሳውቁን ብለው ሲጠይቁ ርዕሰ መምህሩ እኔም እንደናንተ የት እንዳለ አላውቅም የሚል መልስ እንደሰጧቸውና ተማሪዎቹ ወደ አባይ ጮመን አስተዳደር ሄደው ሲጠይቁ የተማሪዎቹ ሰልፍ በፌዴራልና በአካባቢው ፖሊስ እንደተበተነ የፍንጫዋው ነዋሪ ገልጸዋል። ከታሰሩት መምህራን መካከል መምህር ሽብሩ የሚባሉ በፍንጫ ሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር የሚገኙበት ሲሆን እንዴት እንደተያዙና ከዚያ በኋላም ያለውን ሁኔታ ባለቤታቸው ወይዘሮ ሽታዬ በቃና ለነሞ አጫውተውታል። መጋቢት 6 በሁለት ሰዓት አድማ በታኞች ቤታቸው ሄደው ባለቤታቸውን ይዘዋቸው እንደሄዱ 24 ሰዓት ጠብቀው እርሳቸው ለወረዳው ማመልከቻ ማስገባታቸውን ገልጸዋል። ወይዘሮ ሽታዬ
ተጠርጣሪዎቹ 8 ሰዓት ላይ እንዲቀርቡ የወረዳው ፍርድ ቤት ቀጠሮ ሰጠ። ፖሊሶቹ በቀጠሮ ሰዓት እስረኞቹን ሳይዙ ቀረቡ። ዳኛውም የታዘዛችሁት የያዛችኋቸውን ሰዎች አምጡ ተብላችሁ ነው ብለው እንደገና ለ9 ሰዓት ቀጠሩ። በዚህኛው ቀጠሮ ፖሊስም እስረኞቹም ሳይቀርቡ ቀሩ። የቀጠሮ ሰዓት ሲያልፍ እኛ ዳኛው ዘንድ ሄደን ምን እንደሆነ ጠየቅናቸው። ፍርድ ቤቱ የሚያውቀው ነገር እንደሌለ ነገሩን። ቀጠሮም እንደገና ለማግስቱ ተሰጠ። 2 የፖሊስ አባላት መጥተው ታሳሪዎቹን ማምጣት አንችልም፣ እኛ ጋር ፌዴራሎች ባደራ ያስቀመጧቸው ናቸው አሉ። ፍርድ ቤቱም በዚህ አይነት መዝገቡ ተዘግቷል ብሎ ነገረን።
መጋቢት 12 ወደ 11 ሰዓት አካባቢ ሸራ በተሸፈነ መኪና ባለቤታቸው መምህር ሽብሩና ሌሎች እስረኞች ወደ ዞን መወሰዳቸውን እንደሰሙ ከሌሎች የታሰሩ መምህራን ባለቤቶች ጋር ሆነው ቢጠይቁም የዞኑ ወህኒ ቤት የሚያውቀው ነገር እንደሌለ ማሳወቁን ተናግረዋል። የወረዳው መምህራን ማህበር ኃላፊ መምህር ብርሃኑ አዱኛ ለቪኦኤ በሰጡት ቃል መምህር ነጋሳ ቱሉ፣ መምህር ለማቂጤሳና መምህር ሽብሩ መታሰራቸውን እንደሰሙ ገልጸው በምን ጉዳይ እንደታሰሩ ለማወቅ ጥረት አድርገን ነበር፣ አልተሳካልንም ብለዋል። ነሞ ወደ ሆሮ ጉድሩ ወለጋ ከፍተኛ ፍርድ ቤት ደውሎ ፕሬዚደንቱን አቶ ሽብሩ ዋቅወያን አነጋግሮ ነበር።
ማቲ ነሞተ ተመኒት ያደጅሩ ነሞን ገራ አርፈንሸለም በኮ ዱፈኒ ጅሮ
የታሰሩት ሰዎች ቤተሰብ ነን ብለው አምስት የሚሆኑ ሰዎች እኛ ጋር መጥተዋል። ከዚያ ውስጥ ያጣራ ነው የዋስትና መብት እንዲጠበቅልን ፖሊስን ጠይቀን ነበር። የዋስትና መብቱ ቢፈቀድም ፖሊስ ለማቅረብ ፈቃደኛ አልሆነም የሚል ነበር። እንደ ፍርድ ቤት እነዚህ ሰዎች የት እንደተወሰዱ አናውቅም። በዞን ደረጃ ተወያይተን እንዲህ አይነት አቤቱታ ካለ መፍትሄ እንዲሰጥበት ሐሳብ ተለዋውጠናል። ከዚያ በኋላ ጉዳዩ ምን ደረጃ ላይ እንደደረሰ ያጣራ ነው ነገር ግን የለም። የተነጋገርነውና የተስማማ ነው ግን የታሰረ ሰው ካለ እንዲፈታ ነው።
በሕጉ መሠረት አሉ የከፍተኛ ፍርድ ቤቱ ፕሬዚደንት የሆሮ ጉድሩ አቶ ሽብሩ፣ የዋስትና መብት የተጠበቀለት ሰው በሌላ ጉዳይ ተጠርጣሪ ካልሆነ በስተቀር መፈታት አለበት። ፍርድ ቤት ትዕዛዝ ሰጥቷል። ተከታትሎ መፍታት ያለበት ፖሊስ ነው ብለዋል የሆሮ ጉድሩ ወለጋ ከፍተኛ ፍርድ ቤት ፕሬዚደንት አቶ ሽብሩ ዋቆያ።
ወደ ቀጣዩ የመጽሔት ርዕስ እናልፋለን። በትላንትናው ዕለት በብራስልስ አውሮፕላን ጣቢያ የፈነዱትን ሁለት የአጥፍቶ ጠፊ ፈንጂዎችና በከተማይቱ እምብርት ከሚገኝ የባቡር ጣቢያ የፈነዳውን አንድ ሌላ ቦምብ ጨምሮ እስላማዊ ጽንፈኛ ቡድን አይሲል ለሦስቱም የቦምብ ጥቃቶች ኃላፊነት ወስዷል። ፈንጂዎቹን የለኮሱት ሁለቱ አጥፍቶ ጠፊዎች መንግሥታዊው የቤልጅየም የዜና ማሰራጫ አርቲቢኤፍ እንደዘገበው ሐሊድና ብራሂም አልባክራዊ የተባሉ ሁለት ወንድማማቾች ከዚህ ቀደም በሌሎች ወንጀሎች ተጠያቂ የነበሩ ቢሆንም ከአሸባሪ ጋር የታወቀ የቀደመ ግንኙነት ግን አልነበራቸውም ብሏል። በጥቃቶቹ 34 ሰዎች መገደላቸውና ከ200 በላይ መቁሰላቸው ተዘግቧል። የአሜሪካ ድምጿ ቪክቶር ቤት ያጠናቀረችውን ዘገባ ተንተርሶ አሉላ ተከታዩን ይዞ ቀርቧል።
Je veux vraiment avec la plus grande force dire
የቤልጅየሙ ጠቅላይ ሚኒስትር ሻርልስ ሚሼል ትላንት ከቀትር በኋላ የአሸባሪዎቹን ጥቃት አስመልክቶ ባሰሙት ንግግር ይህን መሰል የነጻነት የዲሞክራሲና የሰው ልጆችን መሠረታዊ እሴቶች የሚጋፋ እጅግ ኋላ ቀር የክህደትና የጠላትነት ጎዳና ለመረጡ ሁሉ በአንድነታችን የምንጸናና የአኗኗር ዘይቤያችንን ለማስጠበቅም በቁርጠኝነት የምንንቀሳቀስ መሆኑን ግልጽ ልናደርግላቸው እንሻለን ነበር ያሉት። ታሪካዊነቱ የተነገረለት የኪዩባ ጉብኝታቸውን ከማጠናቀቃቸው አስቀድሞ በትላንትናው ዕለት ሀቫና ላይ ለኪዩባውያን ንግግር ያሰሙት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማን በበኩላቸው ለጥቃቱ ሰለባ ቤተሰቦች ሐዘናቸውን ገልጠው በማንኛውም መልኩ ከጎናችሁ እንቆማለን ነው ያሉት።
We will do whatever is necessary to support our friend and ally Belgium in bringing to justice.
የጥቃቱን ፈጻሚዎች ሕግ ፊት ማቅረብን ጨምሮ ወዳጃችንና አጋራችን የሆነችውን ቤልጅየምን ለመርዳት አስፈላጊውን ሁሉ እናደርጋለን። የየትኛውም አገር ዜጋ የዘርም ሆነ የእምነት ልዩነት ሳያደርግ ዓለም የሽብርን አስከፊ ነቀርሳ ከስሩ ለመገርሰስ የግድ አንድ ሊሆንና ሁላችንም አብረን እንድንሆን እንደሚገባ ይህ ሌላ አስተዋሽ ነው። ለደህንነታችን ጠንቅ የሆኑትን እነዚህን የዓለም ሕዝብ ጸጥታ መናጋት ምክንያት የሆኑ ወገኖች ድል እነሳለን።
ለዩናይት ስቴትስ ምክር ቤት የኮሚቴ አባላት ንግግር ያሰሙት የመከላከያ ሚኒስትር አሽተን ካርተርም ጥቃቱን አውግዘው ጽንፈኛውን ቡድን ድል ለመንሳት የተያዘውን ጥረት ለማፋጠን መደረግ አለበት ያሉትን ጠቁመዋል።
ብራስልስ is an international city that has been host to NATO and to the European Union.
ብራስልስ ለበርካታ አስርታት የኔቶና የአውሮፓ ህብረት መቀመጫ የሆነች የዓለም መናኸሪያ ከተማ ናት። የሀገሮቻችንን ጸጥታ ለማረጋጋት አሸባሪዎችን ለደህንነታችን አደጋ ከደቀኑበት ከየትኛውም ስፍራ በመደምሰስ የያዝነውን አስፈላጊ ጥረት አጠናክረንና በአንድነታችን ጸንተን እንቀጥላለን። ምንም አይነት የሽብር ጥቃት ጽንፈኛውን አይስልን የምናጠፋበትን ፍጥነት አያዘገየውም ወይም አያጓትትም።
ቶም ሳንደርስ ዋና መቀመጫውን እዚህ ዋሽንግተን ዲሲ ያደረገውና በእንግሊዘኛው ምህጻረ ቃል CSIS በመባል የሚታወቀው የስትራቴጂና የዓለም አቀፍ ጥናቶች ማዕከል የአደጋ ጉዳዮች ክትትል ፕሮግራም ዲሬክተር ናቸው። አውሮፓ ለዚህን መሰሉ ጥቃቶች ተጋላጭ ሆና ለረጅም ጊዜ ቆይታለች ያሉት ሳንደርስ በተለያየ አውሮፓ ሀገሮች ራሳቸውን ከተቀረው ማህበረሰብ አርቀውና አፈንግጠውም የሚኖሩ ወጣቶች ትርጉም አዘል ህይወት ይኖሩ ዘንድ መርዳት አክራሪነትን ለመዋጋት አንዱ ቁልፍ አቀራረብ መሆን አለበት ባይ ናቸው።
They are on the sidelines in all respects. They don't have a really strong sense of identity because
በሁሉም መልኩ ከሌሎች ተነጥለውና ተለይተው ነው ያሉት። መሰረት ያለው የማንነት ስሜት አይሰማቸውም። ምክንያቱም ከሞሮኮውያን ወይም ከቱኒዚያውያን ወይም ከሱዳናውያን አለያም ከሌላ ወገኖች ከሆኑ ወላጆቻቸው የሚወለዱ ሁለተኛና ሶስተኛ ትውልድ ሊሆኑ ስለሚችሉ የወላጆቻቸውን ሀገር ማንነት አይላበሱም ወይም ራሳቸውን ከዛ የተወለዱና ያደጉበት ተቀባይ ሀገር አካል አድርገው አይቆጥሩም። ስለሆነም ሞሮኮዊነት ወይም ፈረንሳያዊነት፣ ቱኒዚያዊነት አለያም ቤልጅማዊነት፣ ሱዳናዊነት ወይም ጣሊያናዊነት አይሰማቸውም። ያም ያን ያጡትን ማንነት ወደሚያበጅላቸው ለሚያኖራቸው ምክንያት ወደሚሰጡት ሌላ ወገን ወደሚያስጠጋ አንዳች ክፍት ቦታ ያመራቸዋል።
የጸጥታ ጉዳዮች አዋቂው አያይዘውም በእነኚህ አሰቃቂ ጥቃቶች ማግስት አውሮፓ በየአገሮቻቸው እየተካሄደ ያለውን ውጊያ በመሸሽ ከመካከለኛው ምስራቅና ሌሎች አካባቢዎች ፈልሰው የሚመጡትንም ሆነ ሌሎች ስደተኞች በጥገኝነት ለመቀበል የሚካሄዱት የማጣሪያ ሂደቶችና አቀባበሎች በእጅጉ ጥብቅ ታደርጋለች ሲሉ ግምታቸውን ሰንዝረዋል። ከዚያ ነዋሪ የሆኑትን ሌሎች ግን አሉ ሳንደርሰን፣ ከዚያ ነዋሪ የሆኑትን ሌሎች ግን ተቀባዩን ማህበረሰብ በወጉ እንዲቀላቀሉና ራሳቸውንም የሚኖሩበት ህብረተሰብ አንድ አካል አድርገው እንዲቆጥሩ የሚያስችሉ ስራዎችን አስመልክቶ የተሻሉ ጥረቶች ያስፈልጋሉ።
ጮች ከመጨረሻው የትንታኔ ርዕስ ላይ ደርሰናል። ፕሬዚደንት ኦባማ ትላንት ወደ አርጀንቲና ከማምራታቸው በፊት ለኩባ ህዝብ ባደረጉት ንግግር ኩባ ውስጥ ዲሞክራሲያዊ ለውጥ እንዲደረግ ጥሪ አቅርበዋል። በሁለቱ አገሮች ግንኙነት ላይም ትኩረት ሰጥተዋል። ዘጋቢያችን አልቤርቶ ፒሜንታ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
ከ15 ወራት በፊት አንድ አሜሪካዊ ፕሬዚደንት በቀጥታ ለኩባ ህዝብ ንግግር ሊያደርግ የሚችልበት ዲፕሎማሲያዊ ሁኔታ አልነበረም።
I have come here to bury the last remnant of the Cold War in the Americas.
እዚህ የመጣሁት በአሜሪካዎቹ ውስጥ የቀዝቃዛ ጦርነቱን የመጨረሻ ርዝራዥ ለመቅበር ነው።
ፕሬዚደንት ኦባማ በሃቫና ግራንድ ማለት ታላቅ ቲያትር ቤት ሆነው ባደረጉት ንግግር ዩናይትድ ስቴትስንና ኩባን ለብዙ ዓመታት ተራርቀው የቆዩ ወንድማማቾች ብለዋቸዋል። ፕሬዚደንት ኦባማ የኩባ ፕሬዚደንት ራውል ካስትሮና ሌሎች የሀገሪቱ ባለስልጣኖች ባደረሹ ተቀምጠው ያዳምጡ በነበረው ንግግራቸው ስለ ሰብአዊ መብት ወሳኝነት አስገንዝበዋል።
I believe citizens should be free to speak their mind without fear.
ዜጎች ያለ አንዳች ፍርሃት የመሰላቸውን የመናገር ነጻነት ሊኖራቸው ይገባል ብያምናለሁ። የመደራጀት መንግስታቸውን የመንቀፍና በሰላማዊ መንገድ ተቃውሞ የማካሄድ ነጻነት እንዲኖራቸው ያስፈልጋል። በሕግ የመገዛት ጉዳይ እነዚህን መብቶች የተጠቀሙ ሰዎችን በዘፈቀደ ማሰርን ማቀፍ የለበትም። ሰዎች መንግስታቸውን ነጻና ዲሞክራሲያዊ በሆነ የምርጫ ሂደት ለመምረጥ መቻል አለባቸው ብያምናለሁ።
ፕሬዚደንት ኦባማ ያይዘውም ዩናይትድ ስቴትስ በኩባ ላይ የጣለችው ማዕቀብ እንዲነሳ በድጋሚ ጥሪ አቅርበዋል።
As President of the United States, I've called on our Congress to lift the embargo. It is an outdated burden on the Cuban people.
በዩናይትድ ስቴትስ ፕሬዚደንትነቴ በኩባ ላይ የተጣለው ማዕቀብ እንዲነሳ ለሀገሪቱ ምክር ቤት ጥሪ አቅርቤያለሁ። ማዕቀቡ በኩባ ሕዝብ ላይ የተጫነ ጊዜ ያለፈበት ሸክም ነው። ኩባ ውስጥ መስራት፣ ከኩባ ጋር መናገድ ወይም በኩባ መዋዕለ ንዋይ ለማፍሰስ በሚፈልጉ አሜሪካውያን ላይ የተጫነ ሸክምም ነው። ማዕቀቡ መነሳት ያለበት ጊዜ ደርሷል።
ፕሬዚደንት ኦባማ ባለፈው እሁድ ኩባ እንደገቡ የኩባ ባለሥልጣኖች ዲሞክራሲን በመደገፍ የተካሄደ ተቃውሞን በትነዋል አስረዋልም። ፕሬዚደንት ኦባማ ትላንት ማክሰኞ ንግግር ካደረጉ በኋላ በሀገሪቱ ካሉት ተቃዋሚዎች ጋር ተገናኝተው ተነጋግረዋል። ባለፈው እሁድ ተይዘው የነበሩ ተቃዋሚዎችም ይገኙባቸዋል።
As I have said consistently, part of our policy with respect to engagement with Cuba is not simply me meeting with President Castro or
ከዚህ ቀደምም ደጋግሜ እንደተናገርኩት ሁሉ ከኩባ ጋር በሚኖረን የግንኙነት ፖሊሲ መሰረት ከፕሬዚዳንት ካስትሮና ከሌሎች ባለስልጣኖች ጋር ተገናኝቶ መነጋገር ብቻ ሳይሆን የኩባ ህዝብ የሚለውን በቀጥታ ከራሱ ለመስማት መቻልም ጭምር ነው።
ፕሬዚዳንት ኦባማ የኩባ ጉብኝታቸውን ከመጠናቀቃቸው በፊት በታምፓ ቤይ ሬይስና በኩባ ብሔራዊ ቡድን መካከል በቤዝቦል ስታዲየም የተደረገ የቤዝቦል ጨዋታ ውድድር አውደ ትርኢት ተመልክተዋል። ከኩባ መሪዎች ጋር አብረው የጨዋታ ውድድር ለማየት የቻሉበትን ጊዜ በጋራ ያሳለፍነው ብሔራዊ መዝናኛ ጊዜ ብለውታል። ሁለቱ ሀገሮች የአንድነት ስሜት ያንጸባረቁበት ጊዜ ሆኗል።
ክብራትና ክብራን አድማጮች በ19 በ22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። አሁን በኢሜይል ከደረሱን የእናንተ አስተያየቶች አንድ ሁለቱን እናሰማለን። አሁን በርከት ያሉ የኢሜይል መልእክቶቻችሁ ደርሰውናል። አንድ ሁለቱን ለሰዓቱ እናነብላችኋለን። መሐመድ አወል የተባሉ አድማጫችን ያደረሱን እናስቀድም። የእርሱስ አስተያየት የሚል መንደርደሪያ ይጽፋሉ። መንግሥት ባለሥልጣናትን ማባረር ሳይሆን በቀጥታ ከሕዝቡ ጋር በመነጋገር ሕዝቡ የሚፈልገውን እውነተኛ ዲሞክራሲ ማስፈን አለበት። የፖሊሲ ለውጥ ነው መደረግ ያለበት። የሕዝቡን የእውነት ወይም ሕዝቡ እውነት ሊሰማ ይገባዋል። የሙስሊሙ ጥያቄ፣ የኦሮሞ ሕዝብ ጥያቄ፣ የወልቃይት ጠገዴ የማንነት፣ የቅማንት ሕዝብ ሁሉም ሊሰማ ይገባል። የፓርቲ የበላይነት ሳይሆን የሕዝብ የበላይነት ነው መስፈን ያለበት ሲሉ መሐመድ አወል ኢሜላቸውን ያጠቃላሉ።
አቶ አባይ ታደሰ ከባህር ዳር ላኩልን ኢሜል ደግሞ እንዲህ ይላል። በፕሮግራማችሁ የሰብአዊ መብት ኮሚቴ የአማራና ኦሮሞ ክልልን በተመለከተ ሪፖርት እንደሚያቀርብ አስደምጣችሁናል። ኮሚቴው በመንግሥት የተቋቋመ ለሠራተኞቹም በዚሁ መሠረት ደሞዝ ከመንግሥት የሚቆረጥላቸው በመሆኑ ከዚህ ሪፖርት ማንም ምንም አይጠብቅም። የኮሚቴው ኃላፊ ቀደም ሲል በምርጫ ቦርድ ኢህአዴግ 100% ማሸነፉን እንዳበሰሩን ሁሉ ይህም ሪፖርት ተመሳሳይ ውጤትን ከማርዳት በቀር ሌላ ምን ሊያደርግ ይችላል? በጠቅላላው እንዲያው አባቱ ዳኛ ልጁ ቀማኛ የሚለው አይነት ነገር ነው።
አድማጮች አሁን ከምሽቱ 3 ሰዓት ከ38 ያመለክታል የስቱዲዮ ሰዓታችን። ሙዚቃው ወደ ኋላ ላይ ልናደርግ ነው። ቀደም ብለው የሚቀርቡ የሁለተኛው አጋማሽ ቅንብሮች ግን ተሰናድተዋል። አሁን ዲሞክራሲ በተግባር
የትላንትናው ማክሰኞ በፓርቲዎቹ ውስጥ የሚወዳደሩ እጩዎች ክርክር ያደረጉበት አልነበረም። በሶስቱ ምዕራባዊ ክፍለ ግዛቶች በአሪዞና፣ በአይዳሆና ዩታ
በመንደርደሪያው የዝግጅቱን ቅምሻ ነው አድማጮች የሰማችሁት። ዲሞክራሲ በተግባር ነው ፕሮግራሙ። ታዲያ ወዲህ ወደ ዩናይት ስቴትስ የሚመልሰን ወቅታዊ ዝግጅት ነው ይዞ የቀረበው። መግቢያውን ላሰማችሁ። ሪፐብሊካኑ ዶናልድ ትራምፕ የቴክሳሱን ቴድ ክሩዝን ከ20 በላይ ነጥብ በማግኘት በቀላሉ ያሸነፉት በአሪዞና ክፍለ ግዛት ሲሆን የ58ቱን ተወካዮች ድምፅ ጠቅልለው ነው የወሰዱት በፕሬዚዳንታዊው ምርጫ በፉክክሩ። በክሩዝ በዩታ ከግማሽ በላይ ድምፅ አሸንፎ የ40 ተወካዮችን ድምፅ በመሰብሰብ ማንሰራራት ችለዋል። ዲሞክራቷ ሂላሪ ክሊንተን አሪዞና ላይ ሳንደርስን ተፎካካሪያቸውን ያሸነፉት በከፍተኛ የድምፅ ብልጫ ነው፣ 1681 ለ927 እየመሩ ነው በተወካዮች ድምፅ ቁጥር። ዶናልድ ትራምፕ አስፈላጊውን 1237 የተወካዮች ድምፅ ፓርቲያቸው የሚጠይቀውን ለማግኘት ለፕሬዚዳንትነት የሪፐብሊካን ፓርቲውን መወከል እንዳይችሉ ለማድረግ የኦሃዮ አስተዳዳሪ ጆን ኬሲች እንዲሁም ሴናተር ቴድ ክሩዝ ከባድ ጥረት ላይ ናቸው። የአሜሪካ ድምፁ ዘጋቢ ክሪስ ሃኒስ የትላንቱን ቅድመ ምርጫ አጠቃላይ ውጤት አጠናቅሯል። ሰለሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ ቀደም ብላችሁ በመግቢያው እንደሰማችሁት እንዲህ አቀናብሮታል።
የትላንትናው ማክሰኞ በፓርቲዎች ውስጥ የሚወዳደሩ እጩዎች ክርክር ያደረጉበት አልነበረም። በሶስቱ ምዕራባዊ ክፍለ ግዛቶች በአሪዞና፣ በአይዳሆና ዩታ ህዝቡ ነበር ድምፅ ሲሰጥ ውሎ ያመሸው። እንደ ከዚህ ቀደምቱ ቅድመ ምርጫዎች ሁሉ ደግሞ በትናንትናው ምሽት አብዛኛውን የድምፅ ብልጫ ያገኙት ከሪፐብሊካኑ ወገን ዶናልድ ትራምፕ፣ ከዲሞክራቶቹ በኩል ደግሞ ሂለሪ ክሊንተን ናቸው። ዶናልድ ትራምፕ በአሪዞና በቀላሉ ነው ያሸነፉትና የሁሉንም 58 ተወካዮች ድምፅ የሰበሰቡት። በዚህ ውጤት መሠረትም የቴክሳሱን ሴናተር ቴድ ክሩዝን ከ20 በላይ በሆነ ነጥብ እንዲቀድሙ አስችሏቸዋል። ቴድ ክሩዝ ዩታ ላይ አብላጫውን ድምፅ ስላገኙ ግን ወድቀው አልቀሩም፣ መነሳት ችለዋል። የዩታን 40ውንም የተወካዮች ድምፅ አጋብሰው ዶናልድ ትራምፕ ክፍልፋዩን ድምፅ እንኳን እንዳያገኙ አድርገዋል። እርሳቸው ማለትም ቴድ ክሩዝና የኦሃዮ አስተዳዳሪ ጆን ኬሲች ትራምፕ አስፈላጊውን 1237 የተወካዮች ድምፅ በማግኘት ለፕሬዝደንትነት የሪፐብሊካኑን ፓርቲ በመወከል መወዳደር እንዳይችሉ ለመከላከል ከባድ ጥረት ይዘዋል። የሪፐብሊካን ፓርቲው ጉባኤውን የሚያካሂደው ሐምሌ ውስጥ ነው። ይህ በእንዲህ እንዳለ የቬርማንቱ ሴናተር ዲሞክራቱ በርኒ ሳንደርስ ለፕሬዝደንትነት በሚያደርጉት ውድድር ከፍተኛ ጠቀሜታ አላቸው የሚባሉትን ሁለት ክፍለ ግዛቶች የአይዳሆንና ዩታን አሸንፈዋል። በዚህም ከሁለቱ ክፍለ ግዛቶች ከሰባ በላይ የተወካዮችን ድምፅ በማግኘት ዋናዋን ተቀናቃኛቸውን ሂለሪ ክሊንተንን አሸንፈዋል። ሂለሪ ክሊንተንም አሪዞናን በከፍተኛ የድምፅ ብልጫ አሸንፈዋል። በእስካሁኑ ውድድር ሂለሪ 1681 ሳንደርስ 927 የተወካዮችን ድምፅ ያገኙ ሲሆን ሂለሪ በርቀት እየመሩ ነው። አሁን በውድድሩ የቀሩት ከሪፐብሊካን ፓርቲው ሦስት ማለትም ዶናልድ ትራምፕ፣ ቴድ ክሩዝ እና ጆን ኬሲች፣ ከዲሞክራቲክ ፓርቲው ሁለት ማለትም ሂለሪ ክሊንተን እና በርኒ ሳንደርስ ብቻ ናቸው። ወደ ሪፐብሊካን ፓርቲው እንመለስ። የቴክሳሱ ሴናተር ቴድ ክሩዝ በዛሬው ዕለት የቀድሞውን የፍሎሪዳ አስተዳዳሪ የጄብ ቡሽን ድጋፍ አግኝተዋል። ጄብ ቡሽ በዘንድሮውም የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ገብተው ሲወዳደሩ ከቆዩ በኋላ አልሆን ሲላቸው በቅርቡ አቋርጠው መውጣታቸው ይታወሳል። ይህንኑ ድጋፍ አስመልክቶ ግን ከቴድ ክሩዝ የምርጫ ዘመቻ አስተባባሪ ቢሮ የወጣ መግለጫ ሪፐብሊካኖች የዋይት ሀውስን ቤተ መንግሥት ለማሸነፍ ያላቸው ብቸኛ ተስፋ ቴድ ክሩዝን በእጩነት ማቅረብ ነው ሲሉ ቡሽ መናገራቸውን ይገልጻል። ጄብ ቡሽ በዚሁ የድጋፍ መልእክታቸው ላይ ዶናልድ ትራምፕን መተቸታቸውም ተወስቷል። ለሀገራችንና ለፓርቲያችን ሕልውና ስንል ዶናልድ ትራምፕ ወደ ፖለቲካው መድረክ ይዘው የመጡትን የመከፋፈልና አስነዋሪ ቃላት የመጠቀም ባህል ለመከላከል መንቀሳቀስ አለብን ብለዋል ጄብ ቡሽ። የትላንቱ ቅድመ ምርጫ ድምፅ ቆጠራ ይካሄድ የነበረው በቤልጅግ ርዕሰ ከተማ በብራሰልስ የአሸባሪዎች ጥቃት ከተፈጸመ ጥቂት ሰዓታት በኋላ ነው። ሦስቱ ፍንዳታዎች የደረሱትም ሁለቱ በአውሮፕላን ማረፊያ፣ አንደኛው በባቡር ጣቢያ መሆኑ ተዘግቧል። ብራሰልስ የአውሮፓ ኅብረት ዋና ጽሕፈት ቤት መቀመጫ መሆኗ ይታወቃል። ከዚህ ቀደም የደረሱ የሽብር ጥቃቶች ከሙስሊም ነውጠኞች ጋር የተያያዙ መሆናቸውን ተከትሎ ወደ ዩናይትድ ስቴትስ በሚገቡ ሙስሊሞች ላይ ጊዜያዊ እገዳ እንዲደረግ ጥሪ ያስተላለፉት ዶናልድ ትራምፕ አዲስ ጥቃቶች ሊፈጸሙ እንደሚችሉ መክሬ ነበር ብለዋል። ብራሰልስ ውብ ከተማ ከመሆኗም በላይ ከዚህ ቀደም አንዴ እንኳ ወንጀል ያልተፈጸመባት ናት። ይኸው ዛሬ ግን ከባድ ውድመት ደርሶባት እናያለን ብለዋል ዶናልድ ትራምፕ። ሌላው ከሪፐብሊካን ፓርቲው ለፕሬዝደንትነት የሚወዳደሩት የኦሃዮ አስተዳዳሪ ጆን ኬሲች በበኩላቸው ዓለም አቀፉ ኅብረተሰብ ይህን መሰሉን ሰይጣናዊ ተግባር የሚፈጽሙትን ወንጀለኞች ለይቶ በማውጣት ማውደም ይቻለው ዘንድ ጥረቱን በእጥፍ ማሳደግ አለበት ብለዋል። የቴክሳሱ ሴናተር ቴድ ክሩዝም አስተያየት ሰጥተዋል። ሙስሊም ጽንፈኞች በእኛ ላይ ጦርነት ያወጁ በመሆናቸው በፕሬዝደንትነት ከተመረጡ የዩናይትድ ስቴትስን ወታደራዊ ኃይል በሙሉ ተጠቅሜ ራሱን እስላማዊ መንግሥት ብሎ በሚጠራው ቡድን ላይ ድል እቀዳጃለሁ ብለዋል። የቀድሞዋ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ዲሞክራቷ ሂለሪ ክሊንተንም በበኩላቸው ስለዚሁ ትላንት አሸባሪዎች በብራሰልስ ስላደረሱት ጥቃት ሲናገሩ ዩናይትድ ስቴትስ ከአውሮፓ ሸሪኮቿ ጎን በኅብረት መቆምና ሽብርተኝነትን መዋጋት አለባት ብለዋል። ምላሹን ለመስጠትም ጠንካሮችና ብልህ ሆነን መገኘት ይጠበቅብናል ያሉት ክሊንተን አክለው ሲናገሩ ይህን መሰሉ ሰይጣናዊ ተግባር እንዲቀጥል ሊፈቀድለት አይገባም ብለዋል። ዓለም አቀፉ ህብረተሰብ ባንድነት ቆሞ እስላማዊ መንግስት ነኝ ባይውን ጽንፈኛ ቡድን ማውደም ይገባዋል ሲሉም ክሊንተን ጥሪ አስተላልፈዋል። ወደ ዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ ስንመለስ ሪፐብሊካኖች በሚቀጥሉት 3 ሳምንታት የሚኖራቸው ፉክክር 2 ብቻ ይሆናል። አንደኛው በመጪው ቅዳሜ በማዕከላዊ ምዕራብ ግዛት በዊስካንሰን፣ ሁለተኛው በሳምንቱ በምዕራባዊው የኮሎራዶ ግዛት የሚያደርጉት ይሆናል። ለማጠቃለል የትላንት አሸናፊዎች በ3ቱ ክፍለ ግዛቶች አሪዞና ሂለሪ ክሊንተን ከዲሞክራቲክ ፓርቲው፣ ዶናልድ ትራምፕ ከሪፐብሊካኑ ወገን፣ በርኒ ሳንደርስ አይዳሆና ዩታን ከዲሞክራቲክ ፓርቲው፣ ቴድ ክሩዝ ዩታን ከሪፐብሊካኑ ወገን ናቸው። በዚሁ አበቃለሁ።
ሰለሞን ክፍሌን ለዝግጅቱ አመሰግናለሁ። አድማጮች፣ አሁን የመጨረሻው ሳምንታዊ ቅንብር ሴቶችና ቤተሰብ። ዓለም አቀፉ የሴቶች ቀን በአውሮፓውያኑ የቀን መቁጠሪያ ማርች 8 ወይም እንደ ኢትዮጵያውያን የካቲት 29 በተከበረበት ዕለት 4ኛው ዓለም አቀፍ የቡና ጉባኤም በአዲስ አበባ ተካሂዶ ነበር ይለናል መለስካቸው አምሃ ለዛሬው ሴቶችና ቤተሰብ ባጠናቀረው ሪፖርቱ። በጉባኤው ላይ የተገኙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝና የአፍሪካ ልማት ባንክ ልዩ መልእክተኛ ጀራልዲን ፍሬዘር ሞልጌቲ ሴቶች ከወንዶች ጋር ሲነጻጸር ከቡና ኢንዱስትሪ የሚያገኙት ጥቅም እጅግ አናሳና ኢፍትሐዊ መሆኑን አሰምሩበት ይላል መለስካቸው። አጋጣሚውን በመጠቀም በቡና ኢንዱስትሪ ውስጥ ከሚሰሩ ሴቶች አንዳንዶቹን አነጋግሮ ይህን ይዞ ቀርቧል።
ከዚህ ዓለም አቀፍ ጉባኤ ጎን ለጎን ከሚካሄዱ ትዕይንቶች አንዱ የቡናው ኢንዱስትሪ የደረሰበትን ደረጃ የሚያሳየው አውደ ርዕይ ይገኛል። በዚህ አውደ ርዕይ ከሚሳተፉት መካከል ደግሞ አብዛኞቹ ሴቶች ይመስላሉ። ለመሆኑ እነዚህ ሴቶች የሚሰሩትን ሥራ እንዴት ያዩታል? በሚሰሩት ሥራ በሴትነታቸው ምክንያት የተለያየ ተጽዕኖ ይደርስባቸዋል? ስለ ዓለም አቀፉ የሴቶች ቀንስ ምን ያስባሉ? እነዚህና ሌሎችንም ጥያቄዎች ከጠየኳቸው አንዷ ወይዘሮ ሕይወት አማረ ይባላሉ። መጀመሪያ ስራቸውና መስሪያ ቤታቸውን እንዲያስተዋውቁ ጠየኳቸው።
እኔ ወክዬ የምሰራው ጣሊያን ሀገር የሚገኝ አንድ ድርጅት ነው። አዘንደ ሪዩኒት ካፌ ይባላል፣ ባጭሩ ኤአርሲ። ረጅም ዓመት የቆየ ኦልሞስት ወደ 150 ዓመት የቆየ ድርጅት ነው። ስድስተኛ ጄኔሬሽን ማለት ነው።
ስድስተኛ ትውልድ
ነው። እና ምንም አይነት ነገር ማለት ቡና መግዛት ቢፈልጉ ቡና ገዝተው ያለውን ሂደት የቡናውን ሂደት ቡናው ተገዛ ወይስ ተቀመሰ፣ የት ደረሰ፣ ጅቡቲ ጋር ደረሰ አለፈ የሚለውን ነገር ሁሉ እኔ እዚህ ጋር ሆኜ ብዙ ጊዜ የምሰራው በኢንተርኔት ነው። ሙሉ ቀን ከጠዋቱ 3 ሰዓት እስከ ምሽቱ 3 ሰዓት ድረስ ኦፊሳቸው ክፍት ነው። ኦንላይን ላይ ነው ይሄንን ስራ የምናካሄደው ማለት ነው የምንሰራው።
በዚህ ስራ ወቅት እንግዲህ 6 ዓመት ሰርተዋል ይህን ስራ። እንደ ሴትነቶ ያጋጠሙት የተለየ ችግር አለ?
እንደ ሴትነቴ ብዙውን ጊዜ ወይ ኢንተርኔት ላይ ቤቴ ወይም ደግሞ ቢሮ ስለምሰራ ይሄን ያህል ችግር አጋጥሞኛል ማለት አልችልም። የምሰራውም ከውጭ ሀገር ዜጎች ጋር ስለሆነ ምንም ችግር አላጋጠመኝ ማለት እችላለሁ።
ግን እንደ እርስዎ የሚያዩት በሴትነታቸው ብቻ በዚህ ቡና ስራ በጾታቸው ብቻ ተለይተው የሚደርስባቸው ችግር ያጋጠሙት ወይም የሚያዩት ነገር አለ?
ያጋጠመኝና ያየሁት ነገር የለም፣ ግን ከምሰማው ማለት ነው። ከዚህ በፊት በጣም ብዙ ችግር ነበረ። ሴቶች ሆነው ምንም ነገር ማድረግ እንደማይችሉ ወይም ደግሞ ቢያደርጉም ይህን ያህል ተቀባይነት እንደሌላቸው፣ ሁልጊዜ በሴት ስለተባለ ብቻ አናሳ ተደርጎ የሚታይበት ጊዜ ነበረ። አሁን ግን እኔ አሁን ኮምፒውተር ሳይንስ ተማርኩም ያ ነገር ነው እዚህ ቦታ ላይ ያመጣኝና ጥረት ስታደርግ የሆነ ነገር ለመስራት ጥረት የምታደርግ ከሆነ በአሁኑ ባየሁት በአሁኑ ትውልድ አንድ ሴት ጥረት ካደረገች ይህን ነገር አደርጋለሁ ወይም ከዚህ ነገር ጋር እሳተፋለሁ ብላ ካለች ምንም የሚያገዳት ነገር እንደውም የመበረታታት ነገር ነው ያየሁትኝ።
በዚህ በ4ኛው የቡና ጉባኤ የዓለም ቡና ጉባኤ ላይ ንግግር ካደረጉት መካከል የሁለት ሰዎች እንትን ላስታውሶት፣ አንዱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ሌላው ደግሞ የአፍሪካ ልማት ባንክ ተወካይ የነበሩ ሴትዮ የተናገሩት ነገር ነው። ሴቶች በምንም መንገድ ቢታይ በዚህ በቡና ስራ ከግብርናው ጀምሮ እስከ ንግዱ ድረስ ባለው ኢንዱስትሪ የሚያገኙት ጥቅም ከወንዱ ጋር ሲወዳደር በጣም ትንሽ እንደሆነ፣ እንደሚጎዱ፣ እንደሚገለሉ የልፋታቸውን እንደማያገኙ ነበረ ሲናገሩ ነበሩ። ይሄ በእርሶ አስተያየት እውነት ትክክለኛ ነው ብለው ያስባሉ?
አዎ፣ ማለት 100% ትክክለኛ ነው ባለንም ከማየውና ከመሰማው ነገር ትክክለኛ ነው። አሁን ለምሳሌ አንድ ሴት የራሷ ቦታ ኖሯ ቡና ማምረት ሁሉ ነገር አድርጋ ያንን ነገር ሰብስቦ ለገበያ የሚያቀርበው ወንድ ስለሆነ ያቺ ሴት ምንም ነገር እንዳልሰራች አይነት ነገር ነው የሚታሰበው። ሲቀጥል ደግሞ አሁን እኔ ምንድነው ያየሁትኝ እዚህ ስራ ላይ ከመጣሁም ከዚህ በፊት ሴቶች ትንሽም ቢሆን ተጠቃሚነት ነበራቸው። ያም ስል ምንድነው እኛ ዌርሃውስ አለን። ዌርሃውሱ ሴቶችን ስራ ያሰማራ ነበረ።
ቡና ስፍራ ማለት ነው።
አዎ፣ ቡና በመልቀም አንዳንድ ስራዎችን በመስራት ሴቶችን ያሳተፍ ነበር። አሁን ብዙ ቦታ ላይ እንደዚህ እንግዶቻችንን ሲመጡ ስንጎበኛ ያየሁት ምንድን ነው በፊት ሴቶች ቁጭ ብለው ይሰሩት የነበረውን ስራ አሁን በማሽን ተቀይሮ ያ እኔም አስከፍቶኛል። ስለ እውነት ለመናገር ማለት ነው አንድ ሴት እዛ ቦታ ላይ ቡና ለቅማ ቤቷ ሄዳ ለልጇ ዳቦ ልታበላ ትችላለች ወይ ቤተሰቧን ልታስተዳድር ትችላለች። ግን ይሄ ነገር አሁን ወደ አዲስ ግኝት ወይ ደግሞ ወደ አዲስ ቴክኖሎጂ ተቀይሮ ሴቶችን ከስራ እንደማግለል ማለት ይቻላል። ከለር ሶርቲክስ የሚባል ማሽን አለ። ራሱ ነው እየለቀመ ልክ በሰው እጅ እንደሚለቀም ማለት ነው። ራሱ ነው እየለቀመ የማይፈለጉትን ነገሮች የሚያወጣው። ያ ምንድን ነው ሴቶችን ከስራ አግልሏል። ይሄ ነገር እንደዚህ እየቀጠለ ከሄደ እንግዲህ ወደፊትም ቡና የሚለቅመው ማሽን ሊሆን ነው ማለት ነው። እና ይሄ ያስከፋኛል። ሌላ እድል ካልተሰጣቸው ያላቸውንም እየተቀሙ ከሆነ እውነት ነው ከስራው እየተገለሉ ነው፣ ከስራው እየወጡ ነው ማለት ነው።
አሁን በአዲሱ ትውልድ ግን ማርች 8 ወይንም የካቲት 29 ነው የሚባለው ወኛ የዓለም የሴቶች ቀን ነው። ይሄ በዓል በየዓመቱ ሲከበር ሴቶች በትክክል በጾታቸው እንዳይገለሉ እንደ ሰውነታቸው የሚያስፈልጋቸውን ነገር ሁሉ ለማግኘት ይሄ ቀን ምን ይጠቅማል?
ይሄ ቀን እንግዲህ ቀኑን ብቻ ዝም ብለን ቁጥሩንና ቀኑን ካሰብነው ምንም ጥቅም የለው ምንም ነገር። ግን ቀኑ ታስቦ ሴቶች በራሳቸው ተነሳሽነት ወይም ደግሞ እንደዚህ የበላይ አካሎች የሆኑ ሴቶች ለሴቶች እድል ሰጥተው ሴቶች ምን ማድረግ እንደሚፈልጉ ወደፊት ምን መሆን እንደሚፈልጉ ያለውን ስሜታቸውም ማለት ነው ቢወያዩበት፣ እንደገና ደግሞ በዛሽ ቀን እንደ ልዩ በዓል ተከብሮ ልክ ሌላውን ቀን ሌላ በዓሎች እንደምናከብረው አትሊስት የሀሳብ መወያያ በዚህ ዓመት ከማርች 8 እስከ 2015 እስከ 16 ምን ሴቶች በምን ቦታ ላይ ምን ተሳተፉ፣ በምን ቦታ ላይ ምን አደረጉ፣ ምን ያህል ሴቶች ምን ያህል ውጤታማ ሆኑ፣ ጉዳት ከደረሰባቸውም አንጻር ምን ያህል ሴቶች የአካል ጉዳት ደረሰባቸው፣ የአእምሮ ጉዳት ወይ የተደፈሩም ካሉ ምን ያህል ሴቶች የሚለውን በሬሾ እየተወጣ የሚወያይበት ቀን ቢሆን ደስ ይለኛል፣ ውጤታማ ይሆናል ብዬ አስባለሁ።
ወይዘሪት ደስታ እንደሻው በኢትዮጵያ እህል ንግድ ድርጅት እንደምትሰራ ነግራኛለች። በስራዋም የቡና ጥራት ተቆጣጣሪ ወይንም ዋና ቀማሽ ናት። በስራዋ ሂደት በሴትነቷ ምክንያት የደረሰባት ችግር እንዳለ ጠየቅኳት።
ያው ስራው በአጠቃላይ ትንሽ አስቸጋሪ ነው። የቡና ስራ፣ የቅምሻ ስራ ከኮራፕሽን ጋር የተገናኘ ነው። ኮራፕሽን ደግሞ ለሴቶች ብዙ
ሙስና ማለት ነው።
ያ ሙስና ግን ሴቶች በብዛት አይጋለጡም ይባላል እና ቀማሾች ይታማሉ በዛ። ግን ሴቶች ላይ ብዙ ጫና የለም። ሴት ለዛ ትንሽ ያዝ ስለምትል እኛ ጋር ደፍረው አይመጡም እና እንደውም ጠቅሞኛል ብዬ አስባለሁ።
ሴትነትሽ ጠቅሞሻል
በጣም።
ስለዚህ ብዙ ፈተና ያጋጠመሽም ማለት ነው።
አሁን ባነሳሁት በሙስናው በኩል ነው እንጂ በሌላው በኩል ያ አይጠፋም።
ዝርዝር አድርገሽ ንገሪ።
አንዳንዴ የሙያ ብቃት ያለን አይመስላቸውም። አንዳንዴ
ሴት በመሆንሽ ብቻ
አን ነጋዴዎች ጋር እንደምንቀም ሲያዩ ትንሽ ይጠራጠራሉ። ወጣት ስንሆን ሲያዩም ትንሽ ይጠራጠራሉ የብቃታችንን ጉዳይ። ግን ብዙ እንማራለን፣ በልምድ አይደለም። ግን ያው በስራችን ደግሞ እናሳያቸዋለን እንደማንወርቅ፣ እንደምናሸንፍ፣ ከሙስና ነጻ ሆነን ከስህተት ነጻ ነን። በብዛት በተለየ ሴቶች ጠንቃቆች ናቸው።
ስለ ዓለም አቀፍ የሴቶች ቀን ምን ታስባለሽ?
ያው እቺ ቀን ከ365 ቀን ለወንዶች አንዷ ተቀንሳ ለእኛ የተሰጠችበት ቀን። ስለዚህ በጣም ደስ ብሎኝ ነው የማከብረው። ብዙ ጊዜ የሴቶች መብት የተከበረበት ቀን፣ እኩል መስራት እንደምንችል፣ እኩል ማሰብ እንደምንችል፣ የማህበራዊ የፖለቲካዊ የሶሻል ነገሩ ነው እንጂ ወደኋላ የጎተተን ከወንዶች ምንም የምንለይበት እንደሌለ የተረጋገጠበት ቀን ስለሆነ በጣም ነው የምወደው ይህን ቀን።
ሴቶች እንዳልሽው ከወንዶች በምንም መንገድ ሊለዩ የማይችሉ ከጾታቸው በስተቀር በችሎታና በሰውነታቸው ከፍም ዝቅም የማይሉ እንደሆኑ ለማሳየት ግን ምን ቢሰራ ተወጃለሽ?
ውጤታማ የሆኑ ሴቶችን ብዙ ችግር አልፈው አሁን ላሉበት ደረጃ የደረሱትን ልምዶቻቸውን አሁን ገና በማደግ ላይ ላሉ ወይም ትምህርት ቤት ላሉ ሴቶች ማስተዋወቅ ለወንዶችም ማለት ነው። ወንዶችም ሴት ካለ ወንድ አይሆንም፣ ወንድም ካለ ሴት አይሆንም። ስለዚህ ውጤታማ የሆኑ ሴቶች ብዙ ችግር አጋጥሟቸው ከፍተኛ ደረጃ የደረሱ ሴቶች የልምድ ለውጥ ቢደረግ እንደገና አሁንም ያልተደረሰበት ቦታ አለ። ወደዛ ቦታ ሄዶ ቢከበር ከተማ ብቻ ባይከበር ያን ቢደረግ ጥሩ ነው ብዬ አስባለሁ።
አሁንም በላ በገጠሪቱ ኢትዮጵያ ምናልባት ከ3 ሚሊዮን በላይ ሴቶች በቡና እርሻ ላይ የተሰማሩ ናቸው። ነገር ግን የራሳቸው ሀብት አላረጉትም እስከዛሬ። በጣም ትንሽ ክፍል ብቻ ነው ያን እድል ያገኙት። እስከ 300 ሺህ የሚጠጉ ናቸው እነሱ። በዚህ ረገድ ምን ይሰማሻል? አንቺ ምን ማድረግ አለባችሁ?
አዎ፣ እንዲሁም ብዙ ጊዜ የማየው ነገር አለ። የቡና ነጋዴዎች ስማቸውን ይጠቀማሉ፣ የሴቶች የሚስቶቻቸውን የእህቶቻቸውን፣ ግን አያከፍሏቸውም። ለምን? በእነሱ ስር ነው ያሉት። ኢቨን ቢዝነሱን ማሰልጠን አለባቸው። አጠገባቸው ሆነው ቢሮ እንኳ እንዲሰሩ አይፈቅዱላቸው። ቤት ውስጥ ብቻ የንግድ ፍቃዱን ብቻ ነው የሚጠቀሙበት። ይህን ብዙ ጊዜ ያው እዛው ማርኬቱ ላይ ስላለው አያለውና ያን ሊታደስ ሲመጣ ወይ ችግር ሲመጣ ያው ነጠላቸውን ለብሰው ዝቅ ብለው እየተመሩ ይመጣሉ። ያ መሆን የለበትም እና ራሳቸው የገበያውን ሁኔታ ሁሉም ቢሳተፉበት ደስ ይለኛል። ስማቸውን ብቻ አይደለም መፈለግ ያለበት።
ዓለም ፀሐይ አንተነህ እባላለሁ ያለችኝ ደግሞ ወንበርታ የተሰኘ የቡና ላኪ ድርጅት ዋና ስራ አስኪያጅ ናት። እርሷም በሴትነቷ ደረሰብኝ የምትለው የላትም። ግን የኢትዮጵያ አርሶ አደር ሴቶች እና ሌሎች ተመሳሳይ ሴቶች ከእርሷና ከሚመስሏት ሴቶች የተለየ ሕይወት እንዳላቸው ትረዳለች።
ሴት የራሷ የሆነ ነገር አላት፣ የራሷ ጥንካሬም አላት። ምክንያቱም አንዳንድ ቻሌንጆችን እንዴት መፍታት እንደምችል ስለማይሆን የየራሳችን የሆነ ጥንካሬ አለን። በየሴቱ ላይ ደግሞ የተለያየ አይነት ጥንካሬ አለና እነዛን ሴቶች ማገዝ ቢቻል፣ እነዛን ሴቶች ማውጣት ቢቻል፣ እንደዚህ እኛ ወዳለንበትን ቦታ ቢሆን ገበሬዎቹ ወደ እኛ አካባቢ ቢመጡ። ምክንያቱም እዚህ ጋር የተወሰነ ሰው ነው የሚጠቀመው፣ ምንም የታወቀ ነገር ነው። ኤክስፖርቱ ላይ ያለ ሰው ጥያቄ የለውም። አዎ። እና እነዛ ሴቶች ላይ መሰራት ቢቻል። አሁን አንዳንድ ስራዎች አሉ ግን ስቲል በጣም ሊሚት ተደርገው የተወሰኑ ሴቶች ላይ ነው ያለው እና በደንብ አገሪቷ ላይ ያሉት ሴቶች መስራት የሚችሉ ሴቶችን መታገዝ ቢችሉ እንደ መንግስት ተቋምም ወይም ለመንግስት ተቋምም የማስተላልፈው ነገር ቢኖር ሴቶች ወደዚህ ቦታ መምጣት ያልቻሉበት ምክንያት ምንድን ነው ቢጠየቁ፣ በሴትነቷ የሚደርስባትን ነገሮችን ሶልቭ ማድረግ መፍትሄ ከሰጠናት ያች ሴት መታ እዚህ ጋር ማድረግ የምትፈልገውን ነገር ማድረግ ከቻለች እርግጠኛ ሆኜ የምናገረው እንደ ሴት ሰራተኛ የለም።
ሴቶች እስከ ዛሬ ድረስ በህብረተሰቡ ውስጥ ከወንዶች እኩል እድል አለመሰጠቱ ህብረተሰቡ አጠቃላይ ያጣው እድል አለ?
አዎ፣ በጣም በጣም አለ። እንዳልኩህ ጥንካሬዋን መጠቀም አይችሉም፣ መብትሄዋን መጠቀም አይችሉም። በችግሮቻችን መሀል ሁሌም መብትሄዎች አሉና እነዛ መብትሄዎች በጣም ኢንዲቴይል የምታውቀው ሴት ጋር ነው ያንን ነገር የምታገኘው። ና እኔ አንዳንዴ እንደውም ከእናቴ ጋር ነው ማወራ እንዲህ አይነት ችግር አለ ና እንዴት ይሻላል ምናምን እና የምትሰጠኝ ቢዝነሱ ላይ የለችም የምታውቀው ነገር የለም። ግን አንዳንዴ የምትሰጠኝ ነገሮች ምንድን ነው እዚህ ጋር እየሆነ ያለው ይችን ሴት እዚህ ጋር ብታመጣት ብዙ ነገር መስራት ትችል ነበር። እንደነዚ አይነት ሴቶችን ይዘውት ያሉት ውስጣቸው ያመቁትን ጥንካሬ መጠቀም ብንችል ሀገራችን ምን ምናምን ላይ በደረሰች ኖሮ።
በጣም አመሰግናለሁ።
ቴንክዩ። እሺ።
መለስካቸውና እንግዶቹን የኑሮ ጉዳይ የሴቶች ቀን ወጋቸውን እናመሰግናለን። አድማጮች፣ ለምሽቱ ያዝነውንም በዚሁ ልንቋጭ ነው። የትግርኛ ስርጭት ይቀጥላል። በእኛ በኩል ለነገ በቀጠሮ ከምሽቱ 3 ሰዓት ላይ እንገናኝ። መልካም ምሽት። ደህና አደሩ። በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ ነው ዘንድሮና Nazret, yachi lejeta lejeta.
አይን ተቀለለች ተጠየቂ ናዝሬት ያች ልጅ ታለች ሰጂቲ ተቲ ሰጂቲ ዶንቱቲ ሰጂቲ ተቲ ሰጂቲ ዶንቱቲ 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 ሰጂቲ ተቲ ሰጂቲ ዮ